ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ ከኦሮሚያ ክልል ቄለም ወረዳ ወለጋ ዞን ከ8 ወራት በፊት መፈናቀላቸውን የሚናገሩ የአማራ ክልል ተወላጆች ከሁለቱም ክልሎች መፍትሄ ማጣታቸውን ተናግረዋል።
ያባረሩን እና ብዙ ግፍ ደርሷን በሴቶች እና በህፃናት በአቅመ ደካሞች ከዛ እና እየሸሸ ነው ወጣን በቃ።
የአማራ ክልል የአደጋ መከላከልና የምግብ ዋስትና ተጠሪ ጽህፈት ቤት 1400 የሚጠጉ የቤተሰብ አባላት ከመኖሪያ ቤታቸው መፈናቀላቸውን ለክልሉ የመገናኛ ብዙሃን አስታውቋል።
ስለሆነ በቁጥር ደረጃ አሁንም ከጊዜ ወደ ጊዜ እየጨመረ ስለሚመጣ በውሌ ነው ብሎ መናገር የሚችልበት አጋጣሚ የለምና ከጊዜ ወደ ጊዜ አሁን እየጨመረ ነው።
በሌላ ዜና ከቱኒዚያ ተነስተው ወደ አውሮፓ በጀልባ ሲጓዙ ከነበሩ አፍሪካውያን ላይ በደረሰ የመስመጥ አደጋ 60 ፍልሰተኞች ወይም ስደተኞች መሞታቸው ተገለጸ።
ዝርዝሩን ይዘናል። የዓለሙ የፍልሰት ድርጅት በዚህ ጉዳይ ላይ የሰጠንን ማብራሪያ ከዜናው ቀጥለን የምናቀርብ ይሆናል። የኢትዮጵያ የቡና ገበሬዎች ፈተናዎችና እድሎችን በተለይ ደግሞ ለወጣቶች ስራ በመፍጠር እንደዚሁም የገበያ ድርሻን የሚያብራሩልን የስቱዲዮ እንግዳችን አቶ ወርቁ አዶ ናቸው።
ችግራችንን እንዳናቃልል የሚያደርገን የፋይናንስ ለውጥ አመተን እርሻችንም ለማሻሻል የሀገሪቷንም ኢኮኖሚ ለማሳደግ እኛም ለመጠቀም ይሄ የገበያ ትስስሩ ከባድ ችግር እንዳለ ለመገንዘብ ችያለሁ።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስልጣን ከተረከቡ ዛሬ 500ኛ ቀናቸውን ደፍነዋል። ከማንኛውም የአሜሪካ ፕሬዚዳንት የበለጠ ብዙ ስራ ማከናወኔን ብዙ ሰዎች ያምናሉ ብለዋል። ፕሬዚዳንቱ የግብር መጠን መቀነሱን፣ የሀገሪቱ ወታደራዊ ኃይል መዳበርን፣ ወንጀልና ህገወጥ ፍልሰት መቀነስን፣ የድንበር ጥበቃ መጠናከርን፣ የኢኮኖሚ እድገትን ካነሷቸው ስኬቶች መካከል ካገኘኋቸው ስኬቶች መካከል ናቸው ብለዋል። የፕሬዚዳንትነት 17ኛ ወሩን በያዘበት በአሁኑ ወቅት ሀገሪቱን የከፋፈሉ ሰው ተደርገው መታየታቸውም ቀጥሏል። የህዝብ መለኪያ አሃዞች እንደሚያሳዩት በስራቸው ከሚረኩት የማይረኩት ያይላሉ። ያልረኩት ደግሞ 52.8 ከመቶ ሲሆኑ የረኩት 44.4 ናቸው። ከሩሲያ የምርጫ ጣልቃ ገብነት ጋር ግንኙነት ይኖራቸው እንደሆነ ለማጣራትም ለአንድ ዓመት ያህል ምርመራ እየተካሄደ ይገኛል።
የዩናይትድ ስቴትስ ከፍተኛ ምክር ቤት ዛሬ ከስድስት ዓመታት በፊት ለሁለት ተመሳሳይ ጾታ ጋብቻ ኬክ አልሰራም ያለ ኮሎራዶ የሚገኝ ኬክ ቤት ሰራተኛን በመጠኑ የሚደግፍ ብይን ሰጥቷል። የኮሎራዶ የሲቪል መብት ኮሚሽን ጃክ ፊሊፕ የተባለው ኬክ ሰሪ የክፍለ ሀገሩን ጸረ አድሎ ሕግ ጥሷል በሚል በፈረደበት ወቅት በአንደኛው የህገ መንግስቱ አንቀጽ የሰፈረውን የተከሳሹን የመተግበር መብትን ጥሷል በሚል 7-2 በሰጠው ድምጽ ሽሮታል። ህገ መንግስቱና ህጎች በአንዳንድ ሁኔታ የተመሳሳይ ጾታ ጋብቻን የሲቪል መብቶችን እንደሚያከብሩ ሁሉ በአንዳንድ ሁኔታ ደግሞ የተመሳሳይ ጾታ ጋብቻን በፍልስፍናም ሆነ በሃይማኖት እምነት ምክንያት የመቃወም መብት ያከብራል ይላል ብይኑ።
በስተመጨረሻም የጓቲማላ የአደጋ መከላከል አገልግሎት ትናንት ጓቲማላ ከተማ አጠገብ በፈነዳው እሳተ ገሞራ ቢያንስ 25 ሰዎች መሞታቸውን አስታውቋል። የአደጋ መከላከል ባለስልጣኖች በገለጹት መሰረት በእሳተ ገሞራው ፍንዳታ ከአንድ ሚሊዮን በላይ የሚሆኑ ሰዎች ተነክተዋል። ፍንዳታው ከደረሰበት አካባቢ 3100 የሚሆኑትን ሰዎች ወደ ሌላ ቦታ እንዲዛወሩ ተደርጓል። 20 ጉዳት የደረሰባቸው ሰዎች ደግሞ ወደ ሕክምና ማዕከሎች ተወስደዋል። የመድን ሰራተኞች ሰዎችን እየረዱና የገቡበትን ያልታወቁትን እየፈለጉ መሆናቸውንም ጨምረው ገልጸዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በኢትዮጵያ የውጭ ምንዛሬ ከሚያስገኙ ለወጣቶች በተለይ የሥራ ዕድል ከሚፈጥሩ ዋና የግብርና ምርት የሆነው ቡናን በማልማት እንደዚሁም ለገበያ በማቅረብ የሚሰሩ ነጋዴ ናቸው። የምሽቱ የጋቢና እንግዳችን ከአቶ ወርቁ አዶ ጋር ያደረግኩት ቆይታ ቀጥሎ ይቀርባል።
እርሻው የሚገኘው በደቡብ ክልል በሸካ ዞን ባንደራቻ ወረዳ ነው። ሁለት የእርሻ ቦታዎች አሉኝ። በሁለቱ እርሻ ቦታዎች ላይ ቤተሰቦችን ይዤ ወደ 450 ሄክታር ላይ የቡና ልማት እያለማሁ ነው ያለሁት።
እንግዲህ 450 ሄክታር ማለት እንግዲህ መካከለኛ ከሚባሉ የቡና አምራቾች ተርታ የሚያሰልፍ ነው። ትልልቅ ኩባንያዎች አሉ፣ እነ ሆራይዘንን የመሳሰሉ በዛም አካባቢ የሚሰሩ ሌሎችም እንደዚሁ አሉ። ለመካከለኛና ሰፋፊ እርሻዎች በኢትዮጵያ ምቹ የኢንቨስትመንት ሁኔታ ይታያል?
በመሰረቱ እንግዲህ ምቹ ኢንቨስትመንት ሁኔታዎች ስንል ብዙ ነገሮችን ስናነሳ ብዙ የምናገኛቸውም አሉ የማናገኛቸውም አሉ። አንደኛ የተፈጥሮ ችግር አለ። በዚህ በቡና ስራ ላይ ችግር እየሆነ የመጣ ያለው የሰው ኃይል ማግኘት ነው፣ ጉልበት ማግኘት ነው። እንግዲህ የሰውን ጉልበት ለማግኘት በጣም ምክንያቱም ይሄ እርሻ በማሽን ወይንም በሃርቨስተር ወይም በምን የሚሰበሰብ ሳይሆን በሰው እጅ የሚሰበሰብ ስለሆነ በአብዛኛው የሰውን ጉልበት የምንጠቀምበት ስለሆነ የሰው ጉልበት አንዱ ችግር ያለብን እሱ ነው። ሌላው ደግሞ የገበያ ሁኔታ ነው። ይህንን ኤክስፖርት ምርት እንግዲህ በጥሩ ዋጋ ተሽጦ ያወጣነውን ወጪ ካልሸፈነ ከችግር ሊያወጣን አይችልም እና የውጭ ገበያን ማስተሳሰሩ ከውጭ ገበያ ጋር ያለን ግንኙነት ግልጽ ያለ መሆኑ ግልጽ መሆን ማለት አሁን በአጋጣሚ የዚህ ሀገር መጥቼ የቡናን የሪቴል ወይም የችርቻሮ ዋጋ ሳይ ተጠቃሚው የምከፍለውና እኛ እዛ የምናገኘው በጣም የተራራቀ ነው። ይሄ ችግር ራሱ ለማንኛውም ችግራችንን እንዳናቃልል የሚያደርገን የፋይናንስ ለውጥ አመተን እርሻችንም ለማሻሻል የሀገሪቷንም ኢኮኖሚ ለማሳደግ እኛም ለመጠቀም ይሄ የገበያ ትስስሩ ከባድ ችግር እንዳለ ለመገንዘብ ችያለሁ። ይሄ ችግር ደግሞ መቀረፍ ያለበት ይመስለኛል።
ወደ ገበያው እንመለሳለን። እንግዲህ የሰው ኃይልን በተመለከተ ለምሳሌ ምን ያህል ሰው ነው ቀጥራቸው የምታሰሩት በእናንተ ሁለት እርሻዎች?
እንግዲህ ይሄ እርሻ እንግዲህ ሁለት ፌዝ ነው አለው። አንደኛው እርሻውን በየጊዜው ከአረም እና ከአንዳንድ ሁኔታዎች የመቆጣጠር ቀን ለቀን የሚሰራ
ሰራተኞች
ሰራተኞች አሉ፣ በቋሚ ሰራተኞች። ከዛ በኋላ ደግሞ ምርት በምንሰበስብበት ጊዜ በጣም ብዙ የሰው ኃይል ያስፈልገናል። ቡና በጣም ቻሌንጅ አስቸጋሪ ምርት ነው። ዛሬ የቀላውን ዛሬ ካላነሳን ወርቆ ነው የሚያድረው። እዛ ያንን በትክክል ለመሰብሰብ በቂ የሆነ የሰው ጉልበት ያስፈልጋል። ያንን የሰው ጉልበት ለማግኘት በጣም ከባድ ችግር ነው ያለብን። ምክንያቱም ምንድነው ያ አካባቢ በአብዛኛው በተመሳሳይ ጊዜና ሰዓት የቡና ምርት ስለምደርስ ሁሉም እርሻ ገበሬ በራሱ ሳይቀር የሰው ጉልበት ይፈልጋል። እዛ አካባቢ የሚገኘው የሰው ጉልበት ግን ይሄንን ችግር ሊያቃልል አይችልም።
ከሌላ ቦታ ማምጣት አይቻልም።
ይሄንን እያደረግን ነው ያለ ነው። 100 ኪሎ ሜትር፣ 70 ኪሎ ሜትር፣ 80 ኪሎ ሜትር ይሄን እያመጣን ስንቅ እያዘጋጀን መጠለያ እያዘጋጀን ነው እያሰራን ያለ ነው። አሁን
በዛ አካባቢ ገበሬዎች በተለይ አካባቢው ነዋሪዎች የሚያነሱት ኢንቨስተሮች በሚመጡ ጊዜ መሬት እንነጠቃለን እና መሬቱ ተወስዶ ደግሞ በገዛ መሬታችን ጭሰኛ ሆነን እንሰራለን የሚል ሀሳብ ያላቸው አሉ። ክፍያው እንዴት ነው የምትፈጽሙት? ምን ያህል ነው የሚከፈላቸው?
እንግዲህ ክፍያው በሁለት ዘርፍ ነው የምናየው። በቋሚነት ምንከፍላቸው ሰራተኞች አሉ፣ እንዳልኩኝ አረሙን የሚቆጣጠሩ ሌላ እለት ተእለት ስራዎችን የሚሰሩ አሉ። ለምሳሌ ብዙ ሰራተኛ የምናሰማራው በቡና ምርት በምንሰበስብበት ጊዜ ነው። ያ በምንሰበስብበት ጊዜ በጣም ክፍያው ይለያያል። ልክ አሁን ቡና በጥሩ ሁኔታ ቀልቶ፣ ምክንያቱም በኪሎ ነው የምንከፍላቸው። አንድ ኪሎ ለቅሞ ሲያመጣ ለአንድ ኪሎ ከሁለት ብር ከሀምሳ ጀምረን እንከፍላለን ለሰራተኛው። አንድ ሰራተኛ ለምሳሌ ቡና በብዛት ከቀላ 100 ኪሎ ከሰበሰበ 200 ብር ሊያገኝ ይችላል። እንግዲህ 100 ይለቀመ ከዛ እንደ አቅሙ 50 60 70 ኪሎ ይለቀመ በዚህ ስሌት እየተባዛ ያንን ይዞ ይሄዳል። ከዛ ደግሞ ምርቱ ያለቀ ሲሄድ ወደ 3 ብር ከ50 እያለ የሚሄድበት ጊዜ አለ። ይሄ እንግዲህ ይሄ ሁሉ ወጪ የባለርሻው ነው። እንግዲህ ያ ባለርሻው ይሄንን ወጪ አውጥቶ ይመልሰዋል አይመልሰውም ብዙ ነገሮች እዛ ውስጥ አሉ።
ስለ ገበያው ጉዳይ እንነጋገር። እንግዲህ በኢትዮጵያ በተለይ አነስተኛም ሆኖ መካከለኛ ገበሬዎች የገበያ ድርሻቸው ከዓለም አቀፍ የቡና ዋጋ የገበያ ድርሻቸው እንዲሰፋ በማሰብ የተጀመሩ የገበያ ስርዓት መዘርጋቶች አሉ። አንደኛው የኢትዮጵያ ምርት ገበያ ኢሲኤክስ ነው። በኢሲኤክስ በኩል እንዴት ነው የምትሰሩት እናንተ?
ወል ኢሲኤክስ አዲስ ወጣት ድርጅት ነው። አላማውም ሲቋቋም የኢትዮጵያን ምርት ከውጪ አገር ጋራ በገበያ ለማስተሳሰር ነው። ሪሊ ይሄ አዲስ ነው። ድርጅቱ አዲስ ከመሆኑም የተነሳ ብዙ መከድ ያለባቸው ነገሮች አሉ። ብዙ መከድ ያለባቸው ስንል በእውነት አንድ ኢትዮጵያ ገበሬ ያወጣው ለዛ ቡና ምርት ለማምረት ያወጣው ወጪና የሚያገኘው ገቢ እየተመጣጠነ ነው ወይ? ይሄ በደንብ መሰላት ያለበት ነገር ይመስለኛል። ያለበለዚያ የገበያ ግንኙነቱ እንዳይበላሽ እኔ ስጋት አለኝ። አንድ ገበሬ ቡናን አምርቶ ለዓለም አቀፍ ገበያ አቅርቦ ወይንም ለዚህ በኢትዮጵያ ምርት ገበያ ድርጅት አቅርቦ የሚገባውን ካላገኘ ለዚህ ምርት ያለው ፍላጎት እየቀነሰ እንዳይሄድ ስጋት አለኝ። ምክንያቱም አሁን ጊዜ ወደ ገበሬ ወርታች ወረድ ብለን ስናይ ገበሬ ብዙ ወጪ ነው የሚያወጣ ለቡናው። ምክንያቱም የማይታዩ ወጪዎች አሉ። ልጆቹን ምስቱን ራሱን ይዞ በሚሰራበት ጊዜ ዛሬ ከኪሱ ገንዘብ ስለማይከፈል ግን ያ በገንዘብ ብትመን ሪሊ ለዛ ላወጣው ነገር በቂ ገቢ ያገኘ ነው ወይ? ይሄ
ስለዚህ የገበያ ድርሻው መስፋት አለበት። ሌላኛው መሰረተ ልማቱ የገበያ መሰረተ ልማቱ ምንድነው የሚመስለው? በየአካባቢው መጋዘኖች አሉ። ከመጋዘን የሚሰጥ እንደደረሰኝ የመጋዘን ደረሰኝ አሰራር አላቸው። ስቶሬጅ ሪሲት ሲስተም የሚባለው እሱ እንዴት እንደሚሰራ አዲስ አበባ ድረስ ነው ይዛችሁ የምትመጡት? እንዴት ነው
ወል እኛ እንግዲህ በየክልላችን አሁን ለምሳሌ ደቡብን ያየን እንደሆነ ቦንጋ ላይ ነው የኢትዮጵያ ምርት ገበያ ድርጅት መጋዘን ያለው። እኛ እዛ ወስደን ቡናችንን ለነሱ እናስረክባለን። እዛ ናሙና ቅምሻ ይደረጋል። በዛ በቅምሻው መሰረት ለዛ ቡና ደረጃ ይሰጠዋል። እኛ ቡናውን እዛ አስረክበን ጨረታውን የምንጫረተው አዲስ አበባ ኢትዮጵያ ምርት ገበያ ድርጅት
ማለት። ስለዚህ መድረክ አላችሁ ማለት ነው እዛ ገበያ ራሳችሁ ናችሁ
ራሳችሁ እንገባለን። አሁን በጣም ትልቁ ነገር ይሄ ነው። መግባት እንችላለን። ይሄ ትልቅ እድል ተሰጥቶናል። አሁን ገበሬው ገብቶ ድሮ በወኪል ነበር የሚሸጠው። አሁን ራሱ ገብተን ቡናችንን መሸጥ በገበያው ላይ መሳተፍ እንችላለን።
አቶ ወርቁን ለሰጡን ማብራሪያ እናመሰግናለን። ወደ ተከታዩ ዘገባችን የምናልፍ ይሆናል። ከኦሮሚያ ክልል ቄሌም ወለጋ ዞን ከስምንት ወራት በፊት መፈናቀላቸውን የሚናገሩ የአማራ ክልል ተወላጆች ከሁለቱም ክልሎች መፍትሄ ማጣታቸውን ተናገሩ። የአሜሪካ ድምፅ በስልክ ያነጋገራቸው ነዋሪዎች እንደሚሉት በኢትዮጵያ በ1977 ዓ ም በተከሰተው ድርቅ ምክንያት ከወሎ ተፈናቅለው ኦሮሚያ ቄሌም ወለጋ ዞን የተለያዩ ወረዳዎች ከሰፈሩ ከ33 ዓመታት በኋላ ከኖሩበት አካባቢ በኃይል ተፈናቅለው ለችግር መዳረጋቸውን ነው ለአሜሪካ ድምፅ ሬዲዮ የተናገሩት። የአማራ ክልል የአደጋ መከላከልና የምግብ ዋስትና ተጠሪ ጽህፈት ቤት 1400 የሚጠጉ የቤተሰብ አባላት ከመኖሪያ ቀያቸው መፈናቀላቸውን ለክልሉ የመገናኛ ብዙሃን አስታውቋል። የቆቦ ከተማ አስተዳደር በበኩሉ አሁንም ድረስ ተፈናቃዮች ወደ ከተማው እየገቡ መሆኑን ተናግረዋል። ጽዮን ግርማ በአማራ ክልል ተፈናቃዮችን በተመለከተ የተለያዩ አካላትን አነጋግራ ተከታዩን ዘገባ አሰናድታለች።
በስልክ ያነጋገርናቸውና በአሁኑ ሰዓት በአማራ ክልል በቆቦ ከተማ እንደሚገኙ የገለጹልን የተለያዩ ነዋሪዎች እንደሚሉት ከ33 ዓመታት በፊት በ1977 ዓ ም በደርግ የስልጣን ዘመን ከተከሰተው አስከፊ ረሃብ ለማምለጥ መንግስት በወቅቱ ወለጋ እየተባለ በሚጠራው አካባቢ አሁን በቄለም ወለጋ ዞን ደምቢዶሎ ከተማ ጫንቃ፣ አለም ተፈሪ፣ መቻራ፣ ጨቆርሳ፣ ሀዋ ገላን በተባሉ ከተማና ወረዳዎች እንዲሰፍሩ መደረጋቸው ነው። በዚህ ጊዜ ውስጥም ከአካባቢው የኦሮሞ ማህበረሰብ ጋራ ደስታና ሀዘን ተጋርተው ንብረት አፍርተው ኑሮም መስርተው ሲኖሩ እንደነበረ ነው። ነገር ግን በጥቅምት 16 2010 ዓ.ም በድንገት በተፈጠረ ግጭት ያንዳንዶቹ ቤታቸው ተቃጥሎ አንዳንዶቹ ደግሞ ቃጠሎ ወደነሱ እንዳይደርስ በፍርሃት አካባቢውን ለቀው መውጣታቸውና በአሁኑ ሰዓትም በአማራ ክልል ውስጥ መጠለያ አጥተው በችግር ላይ መሆናቸውን ይናገራሉ። ከደምቢዶሎ ዙሪያ ተፈናቅለው በአሁኑ ሰዓት ሰሜን ቆቦ ወረዳ ውስጥ መሆናቸውን የሚናገሩት አቶ መሰለ ዝናቤን የተፈናቀሉበትን ምክንያት ጠይቄያቸው ነበር።
አንዴ በቃ ጨፍሮ ተነሳብን፣ ህዝቡን ቤቱን በማቃጠል እና በማለት ህጻናትን በትምህርት ቤት በመደብደብ እና ቤት መኖሪያ ቤታችን በማሰደድ ከወንዝ ደግሞ ውሃ ሴቶች ቀድተው እንዳይጠጡ በመከልከል በተለያዩ ነገሮች ነው። በቃ በዚህ ነው ያባረሩን እና ብዙ ግፍ ደርሷን በሴቶች እና በህጻናት በአቅመ ደካሞች። ከዛ እና እየሸሸን አወጣን። በቃ
ይሄ የሆነው ጥቅምት ስንት ነው?
ነገርየው ጀመረው መስከረም 16 ነው፣ ግን ጥቅምት ላይ ነው ህዝቡ ተነስቶ እየሸሸ ጫካ ጫካ እየሸሸ በየትውልድ ቦታ የተመለሰው ማለት ነው። የሄደው ግን በ77 በመንግስቱ ኃይለማርያም ዘመን ዛታ ነው እዛ ሄደ እና ስክሰጋ የሚባል ቦታ ነው። በዚያ ተሰግቶ የነበረ ህዝብ ነው። በቃ ውጡ፣ ሀገራችን ልቀቁልን፣ ይሄ ኦሮሞ መሬት ነው በማለት ነው። እዚህ መልኩ ነው ያባረሩት። ያ ነገር አይደለም፣ አሁንም ነገር ይዞ እንደቀጠለ ነው። እዛ
ከዚህ በፊት ይሄ ነገር ተከስቶ ያውቃል?
2006 ጀምሮ ነው። እንደውም ኩንኩሽታውማ ቆይቷል፣ ከዛ በፊትም ነው። በ96 ጀምሮ ነው ነገር ይው ግን ከ2006 ጀምሮ እስካሁንም በሀይለኛ የጠነከረ ነው የመጣ እና የህግ አካል የተባለ ደግሞ በዛ ውስጥ በዛ ዙሪያ ማለት ነው። አንዳችን ሄደን ስናመለክት የክልሉ ፖሊስም ሆነ የክልሉ አድማ ቤታይ ምናምን ወደ ሀገራችሁ ሂዱ፣ ምን ታዲያ ባህር ዳር ምናግቡ፣ ምን እናንተ እናድርግ ታዲያ እኛ ተቸገርን ይላሉ።
አቶ መሰለ ከተፈናቀሉበት ጊዜ ጀምሮ የሚያስጠጋቸው ፍለጋ በመንከራተት ላይ እንደሆኑ ገልጸው በድንገት ቤት አልባ ሆነን ቀርተናል ይላሉ። ከዛው አካባቢ ከሀዋ ገላን ወረዳ መፈናቀላቸውን የሚናገሩት ቆቦ ውስጥ እንደሚገኙ የገለጹልን አቶ በቀለ አባተ በበኩላቸው በደረሰባቸው ችግር ማዘናቸውን ገልጸው አሳሳቢው ጉዳይ ከዚህ በኋላ ያለው ነው ይላሉ።
እኔ ደግሞ በሀዋ ገላን ወረዳ ነው የምኖረው። ያው ደምቢዶሎ ነው ዞናችን። ዝሮ ዝሮ የበላይ ችግር ነው፣ የአገዛዙ ችግር ነው። የህብረተሰቡ ብቻም ሳይሆን በተቀመጠው መሰረት ያው በክልል ስለተባለ ድሮ ሳይነቁ ነው እንግዲህ የ77 የተሰፈረው እና አሁን ደግሞ ሰው ይበዛ ውጡ ልነ ነው አጠቃላይ ከዚያም ከዚህም ሳንሆን እኛ ውሃ ላይ ብንሆንም አሁን በጣም የሚያሳስበን ጉዳይ ከኋላ ላሉ ሰው ነው ህይወታቸውን ላላዳኑት ማለት ነው።
በአሁኑ ሰዓት ቄለም ወለጋ ዞን ውስጥ እንደሆኑ የሚናገሩት አንድ የአካባቢው ነዋሪ የመፈናቀሉ ስጋት አሁንም አለ ይላሉ።
ቄለም ወለጋ ሀዋ ገላን ወረዳ ውስጥ ነው የምንገኘው። እኛ የምንገኘው ያው እርግጥ ስሜ ባይጠቀስም አካባቢውንም ብዙም ባልጠቅሰው ለነገር ችግሩ ስለሚያሰጋን እኛ ከአማራ ክልል የመጣናና ሳቢያ ሰዎች ያንበትም ስጋት አገር ውስጥ የምንኖር ነና ብዙ ነገሮች ብዙ ችግሮች አለፉብን። እስካሁን በችግራችን ዙሪያ ላይ ይሄ ነው ተብሎ የተጠየቅንበት ምክንያትም የለም። ጉዳዩ ምን ችግርም እንደሆነ አልገባንም። አሁንም ራሱ ባለፈው ምክንያት በመያያዝ የሆነ ግለሰብ ቢሞት በዚያ ምክንያት አሁን ብዙ ቤቶች እየተቃጠሉ ነው ያሉት፣ አሁን 21 በሚባል ሰፈራ ጣቢያ ላይ። ስለዚህ አሁንም ቀጠሮም ወደ እኛ ድረስ እየተረማመደ ስለሆነ ያው የኛ ችግሩ በጣም ተስፋ ቆርጠን የምንቀመጥ ነው። ህጻን ልጆች ለማውጣት ቦታ ያጣን ሰዎች ነን። ስለዚህ ችግሩ በጣም ተስፋፍቶብን አለው።
ነዋሪዎቹ የሚሉት በባለስልጣናት በወረዳ ኃላፊዎችና በሌሎች ፖለቲካ በሚመለከታቸው አካላት መካከል የሚፈጠር ችግር በቀጥታ እኛ ድሃዎቹ ላይ ያርፋል ነው። ሰርተን ልጆቻችንን ማሳደግ አልቻልንም ይላሉ። ደምቢዶሎ እንደነበሩና ከተፈናቀሉ 8 ወራት ማስቆጠራቸውን የሚናገሩት በአሁኑ ሰዓት ወሎ ውስጥ እንደሚገኙ የገለጹት አቶ አሰፋ ይማም ከተፈናቀሉ 8 ወራት ማስቆጠራቸውን ገልጸው በወቅቱ የተከሰተው የማፈናቀል ችግር ከፍተኛ እንደነበረም ያስታውሳሉ። ለዚህ ደግሞ የአካባቢው ማህበረሰብ ብቻ ተጠያቂ ሊሆን አይገባም ይላሉ።
በአንዳንድ ባለማወቅ አሁን ኦሮሞ ይህን አደረገ ምናምን የሚል ሰው ሊኖር ይችላል። ግን ኦሮሞ ወላሂ ምንም የሚያደረገው ነገር የለም። የኦሮሞ ህዝብ ከማንም በላይ እንግዳ ተቀባይና አስተናጋጅ ህዝብ ነው። እኛም የጎዳን የባለስልጣን ችግር ነው እና በተለይ በሰዓቱ ላይ የነበሩት ባለስልጣኖች ቅስቀሳ ያነ ነው። ህዝቡን ይህን ለረጅም አመታት በአንድ ላይ የነበረ የተዛመደ የተጋባ ብሔር ብሔረሰብ በአንድ ላይ የነበረውን በትንሽ ደቂቃ አፍራሽ ቡድን አፍሰውት ያረፉት የነበሩት በወቅቱ ላይ ያሉ ባለስልጣናቸው ይዘት እና በዛ ስበብ እኛ ልጆቻችን ይዘወጠለ ላልወጡት አሁን ራሱ በጣም ችግር ውስጥ ናቸው አሁን ያሉት።
ወደ ሀገራችሁ ሂዱ የሚለውን ዘመቻ የከፈቱት የተወሰኑ ኃይሎች ከድርጊታቸው እንዳይታቀቡ የክልሉ ፖሊስም ሆነ አድማ በታኝ አሊያም የጸጥታ አካላት ያደረጉት መከላከልም ያሉትም ነገር የለም ይላሉ አቶ አሰፋ። አሁኑኑ ድርጊቱን በአካባቢው ማህበረሰብ የተፈጸመ እንዲመስል አድርጎታልም ይላሉ።
የኦሮሞ ህዝብ እንዳትፊ ነገር ነው የታየው። ለምን ብትይ ሌሎቹ በሰሩ ስራ ሆሆ ብሎ የማውቅ ዱርዬ እያጠፋ ነው ያለው። ያን ዱርዬ ግን የኦሮሞን ስም እያጠፋ ነው። ምን አለ ባያጠፉት? ጥሩ እየሰሩ ነው የኖሩ። ጥሩ ከሰባሰባት ጀምሮ አስጠልለውን ለማንኛውም የመጣውን እንግዲህ ከቀጠ ይርብ ነበር ህዝቡ። ስሙን ገልብጦ ግን ዛሬ ሌላ ስም አስቀቡት። አንዳንድ ጥቅም ወዳድና ምንም የማያውቁ ዱርዮች ጥሩ ስምና ጥሩ ዝና የነበረውን ህዝብ በዚህ በማይረባ ነገር ለውሰው ወደ ተለያየ ነገር እንደ ሀገራችን ፕርሚስ ውስጥ ማስገባቱ ብቻ ነው የሚቆጨ፣ ሌላ ነገር አይደለም። እኔ ንብረት ነው ቢቀርም ይመጣ ምንም እንትን የለውም። በተሰቤ ልጅ ወጥቻለሁ፣ ግን ለሌላው ሰው እዛ ለሚኖረው በጣም የሚያሳዝነኝ ያበያ ብቻ ነው። ገባሽ?
ተፈናቃዮቹ ዘመድ ወዳለበት አካባቢና ወደ ተወለዱበት ስፍራ መመለሳቸውን ገልጸው ባገኙበት መንገድ ላይ ተጠግተው ያለ ምንም መፍትሄ የሚንገላቱ እንዳሉ ይናገራሉ። የቆቦ ከተማ አስተዳደር ጽህፈት ቤት ኃላፊ አቶ አስረስ ባዩ በበኩላቸው በኦሮሚያ ክልል እየተፈናቀሉ ወደ ከተማው የሚመጡ ሰዎች ቁጥር እየጨመረ መምጣቱን ይገልጻሉ።
በብዛት ቁጥራቸው ዙሪያውም የከተማ አስተዳደሩም ስለሆነ በቁጥር ደረጃ አሁንም ከጊዜ ወደ ጊዜ እየጨመረ ስለሚመጣ በውልዬ ነው ብሎ መናገር የሚችልበት አጋጣሚ የለም። እና ከጊዜ ወደ ጊዜ አሁን እየጨመረ ነው። ይህ በሁለቱም ወረዳ ስለሚመዘገቡ እዚህ የሚመጡት እዚህ ይመዘገባሉ። በዙሪያው ደግሞ ለገዛዝና ለአስተዳደር እንዲመች ራያ ቆቦ የሚባል ወረዳ ለሁለት ተከፍሏል። ከተማ አስተዳደሩን እና 5 ቀበሌዎች አሉት። በዙሪያው ደግሞ 47 ቀበሌዎች አሉት። ደግሞ ሌላ ወረዳ አለ። በዚህ ውስጥ ያሉ ሰዎች ናቸው ሌሎቹ።
ተፈናቃዮቹን ሙሉ ለሙሉ መደገፍ ባይቻልም ከሌሎች ጋር በመቀናጀት እየሰሩ መሆኑን ይናገራሉ።
እኛ ጋር የሚሰጠው ድጋፍ አሁን አጠቃላይ ያለውን ነገር በምግብ ዋስትና አማካኝነት መንግስት የሚደግፋቸውን የእህል እርዳታ፣ የብርድ ልብስና ሌሎች አንዳንድ ትሮችን እየረዳ ነው። ከዚህ በተጨማሪ ደግሞ የገንዘብ እርዳታ ከማህበረሰቡ በማሰባሰብ ማህበረሰቡ የራሱ ኮሚቴ አዋቅሮ በከተማ አስተዳደሩ የራሱ ኮሚቴ አዋቅሮ ከተማ አስተዳደራችን አመራሩ የመጀመሪያ ራሱን ግንባር ቀደም አድርጎ ከዚያ በማስቀጠል ደግሞ በከተማ አስተዳደሩ ያሉትን የማህበረሰብ ክፍል እንዲሳተፉበት ወጣቶች፣ ታዋቂ ግለሰቦችና ራሳቸውም ከተፈናቃዮች ወገኖችም ኮሚቴ የተዋቀረ ይህን አዋቅረን የገንዘብ ማሰባሰብ ስራ ይሰራል።
በጉዳዩ ላይ የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ኃላፊ ዶክተር ነገሪ ሌንጮን ለማግኘት የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ነበር፣ አይመልስም። የአማራ ክልልም የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ለማግኘት ተመሳሳይ ሙከራ አድርጌ ነበር፣ ስልካቸው ስለማይመለስ አልተሳካም። በሌላ በኩል የአማራ ክልል አደጋና መከላከል ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊና ምክትል ኃላፊ አቶ አማረ ክንዴ ጋር ተደጋጋሚ የስልክ ሙከራ አድርገናል፣ የእሳቸውም ስልክ አይመልስም። በሌላ በኩል አማራ ብዙሃን መገናኛ ድርጅት በሰጡት መግለጫ እስካሁን ከ1400 በላይ የሚሆኑ የቤተሰብ አባላት መፈናቀላቸውን አረጋግጠዋል። በሀዋ ገላን የሚገኙ አንድ ተስፋ ሀቃ የተባሉ ነዋሪ እርሳቸው ከሚኖሩበት አካባቢ የተፈናቀሉ የአማራ ተወላጆች እንደሌሉ ገልጸው ከሌላ አካባቢ የተፈናቀሉ መኖራቸውን መስማታቸውን ይናገራሉ።
በእኛ በኩል የተፈናቀሉት የሉም፣ ግን ከሌላ ቦታ የተፈናቀሉት ደግሞ በአንዳንድ የመንግስት ካድሬዎች ህዝቡን እያጋጩ ነው መሰለኝ። በኦሮሞና በአማራ መካከል የሚደረገው ማንኛውም ችግር እኮ በመንግስት የመጣ እንጂ በኦሮሞና በአማራ መካከል የሚደረግ ግጭት አይደለም። በእያንዳንዱ ህዝብ የተቆራኘ የዱሮ እንትን አለው፣ ታሪክ አለው። ስለዚህ በእኛ በኩል በኦሮሞም በአማራም በኩል ምንም ችግር የለውም፣ ግን በመንግስት ካድሬዎች አንዳንድ ጊዜ ችግር ሊፈጠር ይችላል። ይሄ ደግሞ እነሱ የስልጣን ጊዜያቸውን ለማራዘም ህዝቡን እያጋጩ ነው መሰለኝ። አላዛ ምንም በህብረተሰቡ መካከል ምንም ችግር የለም።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ዶክተር መረራ ጉዲና በጉዳዩ ላይ የሰጡትን አስተያየት ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ከቱኒዚያ የባህር ወደብ ተነስቶ ሜዲትራኒያን ባህርን አቋርጦ ጣሊያን ለመግባት የተነሳ 180 ፍልሰተኞችን የጫነ አነስተኛ ጀልባ ሰምጦ በሰዎች ላይ ለመሞት ምክንያት መሆኑ ተገልጿል። በሌላው ወገን ባሳለፍነው ሳምንት ዓለም አቀፍ የፍልሰተኞች ድርጅት አይኦኤም 150 የሚሆኑ ሶማሊያውያን ፍልሰተኞችን ከሊቢያ ወደ ሀገራቸው መልሷል። በርካቶቹ ተመላሽ ስደተኞች ሊቢያ በሚገኘው የስደተኞች መጠለያ ጣቢያ ለወራቶች ታስረው የነበሩ ናቸው። መስታወት አረጋው ዝርዝሩን ይዛለች።
ትላንት ማምሻውን ከቱኒዚያ የባህር ወደብ 5 ማይል ርቀት እንደተጓዘ ነው ከአቅሙ በላይ 180 ፍልሰተኞችን የጫነው ጀልባ የሰመጠው። እስካሁን በጀልባው ተሳፍረው ከነበሩት ውስጥ 60 ፍልሰተኞች አስክሬን ተገኝቷል። 68ቱ ከሞት ተርፈዋል። ቀሪ 52 ስደተኞች አስክሬን ግን በፍለጋ ላይ ነው። በቱኒዚያ የዓለም አቀፉ ፍልሰተኞች ድርጅት IOM ቃል አቀባይና የህዝብ ግንኙነት ምክትል ኃላፊ ሜሪያም ቻቢ እንደሚሉት አስክሬን ፍለጋው በቱኒዚያ የወደብ ጠባቂዎች እንደቀጠለ ነው።
There were 180 migrants on the boat.
Okay.
Until now we have 68 survivors. We recovered 60.
በደረሰን መረጃ መሰረት 180 ስደተኞች በጀልባዋ ተሳፍረው ነበር። እስካሁን ግን 68 ሰዎች ከሞት ተርፈዋል። 60 አስከሬኖች ተገኝተዋል። ህይወታቸው ካለፉት ውስጥ 48ቱ ቱኒዚያውያን ናቸው። 12ቱ ማለትም 6 ወንድና 6 ሴት የምን ሀገር ዜጎች እንደሆኑ በመጣራት ላይ ይገኛል። በህይወት ከተረፉት ከ68ቶቹ መካከል 60ዎቹ ቱኒዚያውያን ናቸው። 2ቱ የሞሮኮ፣ 1 የሊቢያ፣ 1 የማሊ፣ 1 የካሜሩን እና 3 ደግሞ የኮት ዲቮር ዜጎች ናቸው።
We are still looking for 52 bodies actually.
ጀልባው ላይ ከተሳፈሩት መካከል የ52ቱ አስከሬኖች በወደብ ጠባቂዎችና ነፍስ አድን ሰራተኞች በፍለጋ ላይ ናቸው። IOM ከሞት የተረፉትን የማደሪያ ቦታ፣ የአካልና የስነ ልቡና ህክምና በማቅረብ የበኩላችንን እየተወጣን ነን።
ይህ የቱኒዚያ ወደብ ስደተኞች ወደ ጣሊያን ለመግባት እንደ አንድ መንገድ ቢጠቀሙበትም የሟች ስደተኞች ቁጥር ግን እንደ ዘንድሮ አስደንጋጭ እንዳልነበር ማርያም ሻቢ ይገልጻሉ።
And I think it's the most deadly tragedy happening.
ይሄ ከፍተኛ የስደተኞች ሞት የተመዘገበበት ጉዞ ነው። ባለፈው አመት ጥቅምት ላይ ተመሳሳይ አደጋ በስደተኞች ላይ ደርሶ 4 ሰዎች ናቸው ህይወታቸው ማለፉ የተዘገበው። ከ2014 ከደረሰው የስደተኞች አደጋ ቀጥሎ ይሄ ከፍተኛውን ቁጥር ነው የያዘው።
የተረፉት ስደተኞች ያሉበትን ሁኔታ ጠይቀናቸው ነበር።
ከሞት የተረፉት ግማሾቹ በሀገሪቱ የድንበር ጠባቂና የመንግስት ወታደሮች ምርመራ ጨርሰው ተለቀዋል። ህክምናም እየተደረገላቸው ነው። የተቀሩትም ምርመራ ላይ ናቸው።
ከዚሁ ጋር ተያይዞ ባሳለፍነው ሳምንት ዓለም አቀፉ የፍልሰተኞች ድርጅት IOM 150 የሚሆኑ ሶማሊያውያን ፍልሰተኞችን ከሊቢያ ወደ ሀገራቸው መልሷል። በርካቶቹ ተመላሽ ስደተኞች ወይም ፍልሰተኞች ሊቢያ በሚገኘው የስደተኞች መጠለያ ጣቢያ ለወራቶች ታስረው የነበሩ ናቸው። የተመለሱት ስደተኞች በሊቢያ ከሚገኙት በመቶ ሺዎች ከሚቆጠሩት አፍሪካውያን ስደተኞች ቁጥር ጋር ሲነጻጸር በእጅጉ አናሳ ነው። በሊቢያ የሚገኙ ስደተኞች ለተለያዩ ጥቃቶች እንደሚጋለጡ IOM በተደጋጋሚ ገልጿል። በህገ ወጥ ስደተኛ አዘዋዋሪዎችና በስደተኞች ማቆያ ጣቢያዎች የተለያዩ ኢሰባዊ የሆኑ ተግባሮች እንደሚፈጸምባቸውም ጨምሮ ገልጿል። ስደተኞችን ከተመሳሳይ ግፎች ለማዳን ዓለም አቀፉ የስደተኞች ድርጅት እንቅስቃሴ ሲያደርግ እንደነበር የድርጅቱ ቃል አቀባይ ኖኤል ሚላማን ይገልጻሉ።
እነዚህ በረራዎችና ሌሎች እንቅስቃሴዎችን የሚያደርግበት ዋነኛ ምክንያት IOM ስደተኞቹ የሚገጥማቸውን ግፍና ተከትሎም ከሚደርስባቸው ሞት ለመታደግ ወደ ሀገራቸው በመመለስ ችግሩን ለመቅረፍ ነው።
የIOM የጥናት ዘገባ እንደሚያሳየው እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ጀምሮ ወደ 30,000 የሚጠጉ ከሊቢያ የሜዲትራኒያንን ባህር አቋርጠው ጣሊያን ገብተዋል። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው።
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ የቆየነውን የመስታወት አራጋውና
ሄኖክ ሰማግዘር ነን። ጉዟችሁ የሰመረ ይሁን እያልን የምንሰናበተው ከዝግጅታችን መሪ ከሞክቢል ያብሮ ጋር በመሆን ነው። መልካም ምሽት። ነገ እንገናኝ።
kun raadiyoo sagalee ameerikaati.